ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ይሄ ዲጂታል ቴክኖሎጂ አንድ ነገር አሳይቶናል፣ ምን ያህል ሴቶች ኦልሬዲ ብቁ የሆኑ ሴቶች እንዳሉ።
የሰማናት ዶክተር ጸጋ ሰለሞን ነው። በኢትዮጵያ በተለይ ወጣት ሴት ተማሪዎች በሳይንስና ቴክኖሎጂ ዘርፍ ብቁ ተወዳዳሪ እንዲሆኑ ለማስቻል እየሰራ ስላለው ብራይት ጄኔሬሽን የተባለ ተቋም በምሽቱ ተጨማሪ ሀሳቧን ታካፍለናለች። ሌሎች ጉዳዮችም የተካተቱበትን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። በኢትዮጵያ በተለይ ወጣት ሴት ተማሪዎች በሳይንስና ቴክኖሎጂ ዘርፍ ብቁ ተወዳዳሪ እንዲሆኑ ለማስቻል የተነሳ ብራይት ጄኔሬሽን ወይም ብሩህ ትውልድ የተሰኘ አዲስ ተማሪዎችን በማሰልጠን ላይ ይገኛል። የመርሃ ግብሩ መስራቾች በዩናይትድ ስቴትስ በዋሽንግተን አካባቢ የሚኖሩት ሳይንቲስቶቹ ዶክተር ብርሃኑ ቡልቻና ባለቤቱ ዶክተር ጸጋ ሰለሞን ናቸው። ዶክተር ጸጋ ሰለሞንና በመርሃ ግብሩ አማካኝነት ወደ ኢትዮጵያ ተጉዘው የኮምፒውተር ፕሮግራሚንግ ስልጠና ከሰጡ የማሳቹሴትስ ቴክኖሎጂ ኢንስቲትዩት ኤምአይቲ ተማሪዎች መካከል አንዷ የሆነችው ኔበስ አዳነ ስለ ብሩህ ትውልድ ተልእኮ ያብራራሉ። በቆንጅት ታዬና ስመኝሽ የቆየ የተሰናዳውን ዘገባ ሰምተን እንመለሳለን።
ብሔራዊ የጤና ተቋም NIH ተብሎ በሚታወቀው የዩናይትድ ስቴትስ ትልቁ የሕክምና ምርምር ተቋም ውስጥ የምታገለግለው የሳይንስ ተመራማሪ ዶክተር ጸጋ ሰለሞን እና በናሳ ማለትም በዩናይትድ ስቴትስ ብሔራዊ የኤሮኖቲክስ እና የጠፈር ምርምር ድርጅት ተመራማሪ የሆነው ባለቤቷ ዶክተር ብርሃኑ ቡልቻ በአሜሪካ በትምህርትና በትልልቅ ተቋማት ውስጥ በመስራት ያካበቱት ልምድ እነሱ ጋር ብቻ ተገድቦ እንዲቀር አልፈለጉም። ከአንድ ዓመት በፊት ወደ ኢትዮጵያ ያደረጉት ጉዞም እኛ በኢትዮጵያ የትምህርት ዘርፍ ምን ማድረግ እንችላለን ለሚለው ጥያቄ መልስ ለመፈለግ ነበር። ይህ ጉዟቸው በትምህርት አሰጣጥ ዙሪያ ያለውን የጥራት ችግር በተለይም ደግሞ ሴቶች ያላቸውን አናሳ እድል እንዲያስተውሉ እንደረዳቸው ዶክተር ጸጋ ትገልጻለች።
በተለያየ ከተማ ውስጥ የተለያየ አይነት ችግር አለ። ግን ተማሪዎቹ ያንን ችግር ለመፍታት ያለው ብቃት ትምህርት እየተማሩ አልነበረም። ፍላጎቱ እንዳላቸው፣ በጣም ጎበዞች እንደሆኑ፣ ፖቴንሻል እንዳላቸው አይተናል። እናም ምን አረግን? እኛ ፕላትፎርም ብናስብ ሌላውንም መላው ዓለም ላይ ያሉ ዳያስፖራዎች ወይም ደግሞ ውጭ ሀገር የሆኑ ዜጋዎችም ኢትዮጵያ መርዳት የሚፈልጉ ግን አቅሙ ለሌላቸው ሰዎች እድል የምንከፍትበት መንገድ ሊፈጠር ነው።
እናም ይህ ግንዛቤያቸው ብራይት ጄኔሬሽን ብሩህ ትውልድ ለተሰኘው ፋውንዴሽን መቋቋም ምክንያት ሆነ። ዶክተር ጸጋና ባለቤቷ በዚህ ተቋም አማካይነት ዩናይትድ ስቴትስ ውስጥ በትልልቅ የቴክኖሎጂ ማሰልጠኛ ተቋማት ውስጥ የሚማሩ በጎ ፈቃደኞችን በማሰባሰብ ኢትዮጵያ ለሚገኙ የሁለተኛ ደረጃ ተማሪዎች ቴክኖሎጂን ጨምሮ የተለያዩ ክህሎቶችን የሚያስጨብጡ ስልጠናዎችን መስጠት ጀመሩ።
ምንድን ነው ይህ ዓላማ? እነዚህ ተማሪዎች የዛሬ ተማሪ ቢሆኑ የሚመጣው ደግሞ ትውልድ መሪ እና ኢንቨንተር፣ ፈጣሪ፣ በተለያየ ዘርፍ ላይ ጎበዝ እንዲሆኑ፣ መሪ እንዲሆኑ፣ አገራቸውን ኮሚኒቲያቸውን ደግሞ ታሳቢ እንዲያደርጉ በማድረግ ነው። የተመረጡትም ደግሞ ከሃይ ስኩል ላይ ነው።
የመጀመሪያው በአደባባይ መናገርን፣ ግንኙነትን፣ አጥልቆ የማሰብ ክህሎቶችን ጨምሮ የሚያዳብረው ስልጠና አዲስ አበባ፣ ጎንደር፣ ደብረ ብርሃን፣ ጅጅጋ፣ ድሬዳዋና አፋር ውስጥ የተሰጠ ሲሆን በሁለተኛ ዙር ደግሞ ፓይተን የተሰኘው የኮምፒውተር ፕሮግራሚንግ ስልጠና አዲስ አበባ ውስጥ ለሚማሩ 130 ተማሪዎች ተሰጥቷል። ስልጠናውን የሰጡት ዩናይትድ ስቴትስ የሚገኘው ታዋቂው የቴክኖሎጂ ማሰልጠኛ ተቋም ኤምአይቲ ተማሪ በሆኑ በጎ ፈቃደኞች ሲሆን ከአሰልጣኞቹ አንዷ የሆነችው ነበስ አዳነ ለሶስት ሳምንታት ስላካሄዱት ስልጠና እንዲህ ስትል ታስረዳለች።
ወደ ኢትዮጵያ ጃንዋሪ 14/16 ይመስለኛል ካልተሳሳትኩ ነገር ሁላችንም ወደዛ ሄደናል እና ፕሮግራሙ በአራት ሴንተሮች ነበር የሚሰጠው። እኔ የደረሰኝ ልደታ ያለው ባልቻ አባ ነፍሶ ሁለተኛ ደረጃ ትምህርት ቤት ነበረ ማስተምረው። 30 ተማሪዎች ነበሩ። አብዛኞቻችን 30
35 እንደዚህ ነበር የነበረ አንዶበሬዎች 20 ተማሪ ነበር።
ሴት ተማሪዎች ጎበዝ ከሚባሉትና በውጤታቸው ብልጫ ካሳዩ ተማሪዎች መካከል እንደነበሩ የምትገልጸው ዶክተር ጸጋ የስልጠና ሂደቱ ሴቶች እድሉ ከተሰጣቸው ከወንዶች እኩል ውጤታማ እንደሚሆኑ ያሳየ ነበር ብላለች።
ይሄ ዲጂታል ቴክኖሎጂ አንድ ነገር አሳይቶናል። ምን ያህል ሴቶች ኦልሬዲ ብቁ የሆኑ ሴቶች እንዳሉ ግን ወደ ፊት ለፊት እንዲወጡ አረጋቸው። እነዚህ ኦፖርቹኒቲዎች እንደ የቮለንቲሪዝም የአውትሪች ፕሮግራሞች ሲፈጠሩ አንድ የተማሩ እውቀት ያላቸው በተለያየ ዘርፍ ላይ እውቀት ያላቸው ልጆች ተማሪዎች መሆነ ሰዎች እንዳሉ አሳየን። አሁን እነዚህ ኤምአይቲ ተማሪዎች እንዳልኩት በጣም ሰክሰስፉል የሆኑ ኮሌጅ ተማሪዎች ናቸው፣ እንዳለ ሴቶች ናቸው፣ እንዳለ በቴክኖሎጂ ላይ የተያዙ ትምህርት ነው የሚማሩት። ይህ ምንድን ነው? ኢትዮጵያ ውስጥ ላሉ ልጆች ምሳሌነት ነው፣ ለሴቶቹ ለወንዶቹ።
ኢትዮጵያ ውስጥ የሚማሩ ሴቶች በቴክኖሎጂ ዘርፍ ትልቅ ደረጃ የደረሱ እንደ ዶክተር ጸጋ ያሉ ወይም በትልልቅ ተቋማት ውስጥ እየተማሩ ትልቅ ቦታ መድረስ የሚመኙ እንደ ኔበስ ያሉ ሴቶችን ማየት በራስ መተማመናቸውን እንደሚያጎለብትላቸው ነበስ ትገልጻለች።
ትልቅ የሚያነሳሳ ነገር አለው። ምክንያቱም እዚህ ጥቁር በመሆንሽ ወይም ከአፍሪካን ሀገር በመምጣትሽ ሊደርስብሽ የሚችል ነገር አለ ተብሎ የሚታሰብ ስላለ እሱን ደርሶባቸውም ከሆነ እሱን አሸንፈው ካልሆነም ደግሞ በዛ አስጠርተው ሀገራቸውን ማየት ደስ ይላል።
ዶክተር ጸጋም በዚህ ተስማማለች። ቴክኖሎጂ የሴቶችን እምቅ ችሎታ የሚያወጣ አዲስ መድረክ መሆኑንም በመግለጽ ቴክኖሎጂ ለሴቶች እኩልነት ያለውን ድርሻ ስታብራራ፣
ያው ቴክኖሎጂን በመጠቀም ሴቶች ብዙ ነገር ለማድረግ ይችላሉ። ሜቢ ሌላ ጊዜ እድላቸው ላይከፈትላቸው የሚችሉ ለምሳሌ ባረግ ኢንተርፕርነር መሆን ይችላሉ። የራሳቸውን ቢዝነስ ኦንላይን ለመክፈት ይችላሉ። እቃ ኮሞዲቲ ቢሆን የሚሸጡት ትሬኒንግ ወይ ቢሰጡ በተለያየ ዘርፍ ላይ ያንን እድል ይከፍትላቸዋል። እውነተኛ ሪል ወርልድ ላይ ወይም ለህይወት ላይ ሪያሊቲ ላይ ብዙ ጊዜ ሴቶቹ መድረክ አይሰጣቸውም። መድረክ ለወንድ ነው። ግን ይሄ ዲጂታል ቴክኖሎጂ ላይ ገና ራሳቸውን ማስተዋወቅ የሚችሉበት መንገድ ነው። መድረኩ ኦልሬዲ ተከፍቷል።
ሳይንቲስቶቹ ዶክተር ጸጋ ሶሎሞን እና ዶክተር ብርሃኑ ቡልቻ ለተማሪዎች የሚሰጧቸው ስልጠናዎች ገና ተጀመሩ እንጂ አላበቁም። ብራይተር ጄኔሬሽን ብሩህ ትውልድ ሲሉ የመሰረቱት ተቋም በመጪው ክረምት 1000 ተማሪዎችን ለማሰልጠን እቅድ የያዘ ሲሆን ተማሪዎቹ በሚወስዷቸው ስልጠናዎች የማህበረሰቡን ችግር የሚፈቱ ስራዎችን መስራት እንዲችሉም በተቋሙ ድጋፍ እንደሚደረግላቸው ተገልጿል።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ኃይሉ ክፍሌ ጥንታዊ ኢትዮጵያን በሚዘክሩ የማህተመም ጥበብ ስራዎች የሚታወቅ የስነ ጥበብ ባለሙያና መምህር ነው። በቅርቡ በኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ ሳይቀር የተመሰገነው ኃይሉ ሌሎች ዘዴዎችን አክሎ በሚያቀርባቸው ስራዎቹ ረብ ያላቸው ሀሳቦችን እያጋራ ይገኛል። በጥንታዊቷ ኢትዮጵያ ላይ ለምን ማተኮር እንደፈለገ አስቀድሞ ይነግረናል።
እንግዲህ ሰው ማንን ይመስላል ቢባል ኑሮውን ወይ ንባቡን ወይ ውሎውን ነው የሚባለው። እና እኔ አብዛኛው ጊዜ የሚያስደስተኝ ቀደም ኩልዬም ጀምሮ የኋላ ታሪኮቻችን መመርመር፣ መፈተሽ በጣም ያስደስተኛል። እና ይሄ የንባብ ልምዴ እና ፍላጎቴ ታይ ነገር ሲገለጥ ወደዛ እንዲሄድ አድርጎታል ብዬ አስባለሁ። ከዛም ባሻገር የንባብ ፍላጎቴን ግንዛቤን እያሰፋው ስመጣ ማንኛውም ሰው በሶስት ማንነቶች ውስጥ የተገመደ ነው ብዬ አስባለሁ። ሌሎቻችንም እንደምናስበው የትናንት ማንነት አለ፣ የዛሬ እኛነት አለ፣ ደግሞ የነገ ራዕይ አለ። እና እነዚህ ሶስት ነገሮች እንደ ገመድ የተያያዙ ናቸው። ልንለያቸው አንችልም። የትኞቹን ከየትኛው ጋር ሚዛን ሰጥተን ለነጋችን እናደርገዋለን የሚለው ጉዳይ እንጂ ለምሳሌ የዛሬ 100 ዓመት የተደረገ አንድ ክዋኔ እኛ ሀገር ውስጥ እዛው 100 ዓመት በተከወነበት ሁኔታ ሊቀር አይችልም። ምናልባትም የዛሬን ማንነታችንን እንደገና ሪኮንስትራክት ሊያደርገው ይችል ይሆናል። ከዚህ አንጻር እነዛ የንባብና በግል ያለኝ ፍላጎት እንዲሁም ከቤተሰብ በተለይ ከአባቴ ደግሞ ታሪክን ማወቅ ራስን መፈለግ መመርመር ያበረታኝም ስለነበረ እነዚህ ነገሮች ተደምረው አሁን ባለሁበት የአሰራር ዘዴና ሐሳብ ላይ እንድገኝ አድርጎኛል ብዬ አስባለሁ።
እንግዲህ ስዕሎችህን በተለያዩ ዘዴዎች ነው የምታቀርበው። የማህተም ጥበብ አለ፣ ድብልቅ ዘዴዎችን ትጠቀማለህ፣ ብዕር ስዕሎች የምትላቸውም አሉ። የትኛውን ዘዴ ለየትኛው ስዕል መጠቀም እንዳለብህ በምን ሁኔታ ነው የምትወስነው?
አንዳንድ ጊዜ ሐሳቡ ቀድሞ ወደ እኔ ይመጣል። አንዳንድ ጊዜ ደግሞ የሚታየው ነገር ቅርጹ ይመጣና ቅርጹን ከሰራው በኋላ ሐሳብ ላለብሰው እችላለሁ። ግን ብዙ ጊዜ ሐሳቡ ይቀድምና ያንን ሐሳብ በየትኛው ሚዲየም ገልጸው ይበልጥ እኔ የሚያስደስተኛል፣ ለተደራሽን ደግሞ ሐሳቤን ሴንተር ሊያገኝልኝ ይችላል ብዬ ሳስብ እሞካክራቸዋለሁ የተለያዩ የአሰራር ዘዴዎች። በአጋጣሚ ሁሉ የመጀመሪያ ዲግሪን የተመረኩት በህትመት ጥበብ ወይም ግራፊክ አርት በሚባል ትምህርት ዘርፍ ነው እና ይሄ ትምህርት ዘርፍ በጣም በውስጡ ብዙ የተለያዩ የአሰራር ዘዴዎችን ያቀፈ ነው እና ትምህርቱንም ደግሞ በጣም ወድጄው ፈልጌው በፍቅር እማር ስለነበር የተለያዩ ዘዴዎች ላይ ራሴን አሳትፋለሁ እና እንዳልከው በእስክሪብቶ የሚገለጥ ከሆነ እስክሪብቶ እጠቀማለሁ። ወረቀት በመላጥ ከሆነ እነሱን ልጣለሁ፣ በመለጥፍ ከሆነ ለጥፋለሁ። እንዲህ እያደረግኩ ላለፉት 15-16 ዓመት ከተመረኩ ጀምሮ ስሰራ ነበር። በተለይ ግን አሁን በዚህ 3-4 ዓመት በደንብ ወድጀው ረጅም ጊዜ ቆይቼበት የምሰራው በማህተሞች ላይ ታቤን በማስደገፍ እነሱ አንድም እንደ ይታይ ጥበብ፣ ሁለትም እንደ ሐሳብ፣ ሶስትም እንደ መፍሪያ ሚዲየም አድርጌ እነሱ ላይ ነው በትኩረት እየሰራ ያለሁት። ግን በየመሃሉ እንዳልከው ይህን ሐሳብ እስክሪብቶ ቢገልጡ ይሻላል፣ ውሃ ቀለም ይገልጡ ይሻላል ብዬ ካሰብኩ ራሴ ነጻ አድርጌ ነው ጉዳዮች ላይ የምሰራው ማለት ነው።
ኃይሉ፣ ዙሪያ በምታያቸው ጉዳዮች ላይም የራስህን አቋም የምትገልጽባቸው አግባቦች አሉ። ለምሳሌ ፋይንዲንግ ሆም በተሰኘው የስዕል ስብስብህ የከተሞች መስፋፋት እየፈጠራቸው ያሉ ጉዳዮችን አንጸባርቀሃል። ኪነ ጥበብን እንደዚህ ላለ ዓላማ መጠቀም ምን ያህል አስፈላጊ ነው ብለህ ታስባለህ? ፋይዳው ምንድን ነው?
ትልቅ ፋይዳ ነው እንጂ ያለው ለምሳሌ ምንድን ነው? ከዚህ ጥያቄ አንጻር የኪነ ጥበብ ወይም የስነ ጥበብ የመጨረሻ ግቡ ምንድን ነው? ለሰው ልጆች ምንድን ነው የሚፈይደው ብለን ብናነሳ ብዙዎቻችን የምንስማማው ይሄ የማህበራዊ አብሮነትን ማነሳሳት፣ የአገራዊ ራዕይን ከፍ ማድረግ፣ የግለሰባዊ ማንነትን እንዲጸና ማድረግ፣ ከዛ አልፎ ይሄ መንፈሳዊ የሆነ ልዕልናን ከፍ ማድረግ አስተሳሰብ ላይ አብዝቶ የሚሰራ የሙያ ዘርፍ ነው እና ይሄ የጥበብ ዘርፍ ደግሞ እንደምታውቀው አሁን ላለንበት የሀሳብ ሂደት ላይ በከፊቱ ነው አስተዋጽኦ ማድረግ አለበት ብዬ አስባለሁ። እየሄድንበት ያለው አካሄድ ወይም ደግሞ እያሰብነው ያለው ሀሳብ የሰው ልጅ ከተሰጠው የሰብአዊ ክብርና ሀሳብ ልዕልና አንጻር የት ላይ ነው ያለ ነው? ይሄስ ጉዳይ በምን ምክንያት መጣ? እንደገና በዚህ ሀሳብ ምልልስ ውስጥ ወይም በዚህ ተግባር ላይስ መገኘት አለብን ወይ የሚሉትን ነገሮች የሚመረምር እንዲፈትሽ፣ ወደ ውስጡ እንዲያስብ ምክንያቱም የጥበብ ሰው እኔ እንደማስበው ከየትኛውም ሀሳብን ማዕቀፍ ውስጥ የታጠረ ነው ብዬ አላስብም። ስለዚህ ከዛ ውጪ ከሆነ የማህበረሰብን አካሄድ ንቃተ ህሊና ተከትሎ መጨመር አለበት። ምን መወያየት አለብን? ምን መነጋገር አለብን? እንዴት ነው ይህን ጉዳይ ማሰብ ያለብን ብሎ ለውይይት ክፍት የሚያደርግ የጥበብ ዘርፍ ስለሆነ እኔም እንደ አንድ በዚህ ዘመን እንደተገኘ ሰውና የጥበብ ባለሙያ እኒህ ጉዳዮችን ሳይ በዛ ጉዳይ ላይ ለምን ከፍ ያለ ሀሳቦች እንድንነጋገር ምክንያት አልሆንም በሚል የተሰማኝን እንደጠቀስከው በተለያዩ ዘዴዎች አቀርባለሁ እና በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። የጥበብ ስራ በተለይ በዚህ ሰዓት ከትናንሽ ሀሳቦች ወጥተን ከፍ ያለውን ጉዳይ ላይ እንድናተኩር የሚያደርገን በምንም ነገር ያልታጠረ ጠቢብ ነው ብዬ አስባለሁ።
እንግዲህ ስራዎችህ የተለያዩ እውቅናዎችና ሽልማቶችን እያስገኙልህ ነው። ከዚያ መካከል አንዱ ደግሞ ከክብርት ፕሬዚደንት ሳህለወርቅ ዘውዴ ያገኘኸው እውቅና ነው። ወደዚያ የወሰደህን ነገር እስቲ ጠቅለል አድርገህ ንገረን። ከእሳቸው ጋር ያገናኘህ ስራ ምን ነበረ? የተሰማ ስሜትስ ምንድን ነው? በስራህ ምክንያት ካገኘኸው እውቅና አንጻር
እሱ አጋጣሚ ምንድን ነው? የእሳቸው የቅርብ አማካሪ የኔም ስራዎች የሚገዛኝ የኔም ስራዎች የሚያደንቅ አማካሪያቸው አለና አንድ ኤግዚቢሽን ላይ ተገናኘንና ሀሳቡን ይነግረኛል የእሳቸውን ምስል እንድሰራለትና እሳቸው አያውቁም። ከዛ ስጦታ እንደሚሰጣቸው ነገረኝ። ተስማማን። ግን በደንብ ጊዜ እንደሚሰጠኝ ተነጋግረን 2 ወር ሰጠኝና በሁለት ወር ጊዜ ውስጥ ሰራሁት የእሳቸውን ፖርትሬት። የዚች ታላቅ ሀገር ክብርት ፕሬዚዳንት ፊት ነው የምሰራው። ስለዚህ በዚህ ፊት ላይ እሳቸውን ከማስመሰል ባለፈ እኔ ማስተላለፍ መጠየቅ መመርመር የምፈልገውን ነገር እንዳስተላልፍ ትልቅ እድል አገኘሁኝ። ምክንያቱም ቀደም ብለህ እንደጠቀስከው በዚህ ሰዓት አሁን እኔ በተለያዩ ማህተሞች ስዕልን የምሰራው በቡርሽ ሳይሆን ማለት ነው። እነዚያ ማህተሞች ደግሞ አንድም ማተሞቹ ራሳቸው ታሪክ ናቸው። ሁለትም ማተሙ ከተመጣ በኋላ ውሳኔ አለ። ምክንያቱም there is a decision behind the stamp መልካምም ክፉም ወይ ደግሞ የሚበትን ወይ የሚሰበስብ ወደ ፍቅር የሚያመጣ ወይ ወደ ሌላ ቦታ የሚመራ ውሳኔ አለ አብሮ ማለት ነው። ስለዚህ ፋቸው መልክ ሲሰራ በኢትዮጵያ ታሪክ ውስጥ ያሉ የሴት ጀግኖች ወይ ደግሞ ምሳሌ ሊሆኑ የሚችሉ ሴቶችን ማህተሞች መሰብሰብ ጀመርኩ ማለት ነው። ለምሳሌ ንግስት ሳባ አክሱም ላይ የተገኘ አንድ ማህተም አለ። የቴጌ መነን፣ የቴጌ ጣይቱ፣ የንግስት ዘውዲቱ እነዚህ የሴቶችን ማህተም ሰበሰብኩና በእነዛ ማህተሞች በመደራረብ ነው የሳቸው መልክ የሰራሁት። ስለዚህ እኔ ሐሳብ ምንድነው የዚች ጥንታዊና ታላቅ ሀገር የሴቶችን ታሪክ ይዞ የመጣው ገመድ እርሶ ላይ ደርሷል። ይሄ ገመድ ወዴት ይሄዳል? ምን ያደርጉታል? አይነት የሚል ሐሳቦችን ለመመርመር ነው። እሱን በጣም ደስ ብሎኝ ሌሎችንም ሐሳቦች ከፊታቸው ጀርባ ጨምሬ ስራውን ሰጠሁት ለሱ ማለት ነው። እሱ ተቀበለኝ። በቃ እዛ ጋር ጨረሰን የኔና የሱን ግንኙነት። እሱ በጣም ደስ ብሎት በስራው ወስዶ ሰጣቸው እና ከሰጣቸው እሱ ጋር ከተለያየን ከተወሰነ ሰዓት በኋላ ስልክ ደወለልኝ። ክብርት ፕሬዝዳንት ይፈልጉሃል፣ ያሰራር ዘዴውን ሐሳብህን እንድታወራላቸው ይፈልጋሉና ቀጠሮ ያዝልህ አለኝ። በተባለው ጊዜ ሄድኩኝ እሳቸው ጋር ማለት ነው። እና ተገናኝተን እንደነገሩኝ እንደተረዳሁት አንድ አሰራር ዘዴው አካሄዱ አዲስ ሆነባቸው። ሁለተኛ ፊታቸው ላይ የተቀመጡት ቅድም የተቀስኩልህን ማህተሞች ምን እንደማስብ እንዴት በዛ መንገድ እንደሰራኋቸው እንዳብራራላቸውና እንደዚህ አይነት አሰራር ዘዴዎችን ለዓለም ማስተዋወቅ ስላለብኝ ፌስቡክ ገጻቸውና በትዊተር ገጻቸው የኔን ታሪክ ከአሰራሩ ጋር ሊያወጡ እንዳሰቡ ነገሩኝ። እና ምን ተሰማህ አልከው፣ በጣም ትልቅ ክብር ነው የተሰማኝ። አንድም እሳቸው የኔን መጥራት እኔን ብቻ እንደጠሩኝ አይደለም ማስበው፣ እኔና በእኔ መሰል ያሉ ወጣት ሰዓሊዎችንም እንዳከበሩ ለዛ ሙያ ዋጋ እንደሰጡ አድርጌ ነው ያሰብኩት። እንዲሁም ደግሞ በእኔ በግል ደግሞ ይሄ የአሰራር ዘዴና ሀሳቤን ማስተላለፍበት የስዕል ጥበብ አንድ ደረጃ ላይ እንደደረሰ ሌላ ማረጋገጫና ማበረታቻ ነው የሆነኝ ማለት ነው። ምክንያቱም እንደምታውቀው እሳቸው ፈረንሳይ ሀገር ኑረዋል። ሴኔጋል፣ የተለያዩ ዓለም አቀፍ ቤናሎችን የስነ ጥበብ ዘርፍ ትላልቅ የስዕል ክዋኔዎችን የሚመለከቱ ስዕል በጣም የሚያደንቁ ከኢትዮጵያም ራሱ አንጋፋ አንጋፋ ሰዓሊዎች ወዳጆች እንዳሏቸው አውቃለሁ። ስለዚህ በዚህ መልክ ያንን አጋጣሚ ለእኔ ማግኘቴ ለእኔም ትልቅ ክብር ነው፣ ትልቅ መነሳሳትን ይፈጠረልኝ። እንዲሁም ከእኔ ጀርባ ላሉ እኔን መሰል ሰዓሊዎች ደግሞ የሚሰጠው ተምሳሌት ቀላል ነው ብዬ አላስብም።
ከስነ ጥበብ ባለሙያነቱ ባሻገር መምህር ነህ። በመምህርነት ደግሞ ከተለያዩ ወጣት የኪነ ጥበብ ሰዎች ጋር ትገናኛለህ። ዝንባሌው ያላቸው ወጣቶች ቢያውቁት ወይንም ደግሞ ቅድሚያ ቢሰጡት የምትለው ጉዳይ ምንድን ነው? ደጋግመህ ወጣቶችን ከማግኘት አንጻር ምንድን ነው ብለህ ታስባለህ?
በጣም ግሩም ጥያቄ ነው። እንግዲህ እኔም ያለፉት 16 ዓመት አሁንም እያስተማርኩ ነው ያለሁት። እንዳልከው በእኔም እድሜ ላይ ያሉ ከእኔም እድሜ ከፍ ያሉ ከእኔም እድሜ ያነሱ ልጆችን የማስተማር ከእነሱም የመማር እድል አግኝቻለሁ እና በዚህ ሙያ ውስጥ እኔ በጣም በጣም ትልቅ ነገር ነው ብዬ ማስበው እኔም በተገብረው የሚደስ የሚለኝ የሚያስደስተኝ መጀመሪያ የሙያውን ባህሪ በደንብ መረዳት ነው። ከተረዳ ነው በሙያው ውስጥ ስናልፍ የሚያጋጥሙ ውጣ ውረዶች የት እንደ ደረጃ እየቆጠርናቸው ልናቀላቸው እንችላለን። ከዛ ባሻገር ደግሞ ለሙያው የሚፈልገውን ስነ ምግባርና መሰጠት በተግባር ላይ መዋል መቻል፣ ምን እንደሚያመጣልን ሳናቅ ሂደትን መውደድ ማለት፣ ለምሳሌ አንድ ሰው ዲፕሎማ ለመማር ወደ ስዕል ትምህርት ቤት ሲገባ የሚያገኘውን ዲፕሎማ ትቶ ወይም ዲግሪውን ትቶ ሂደቱን በጣም መውደድና እሱን ማክበር መቻል፣ ከዛ ውጤቱ በራሱ ጊዜ እንደሚመጣ ማሰብና መጨረሻ ከሚመጣው ነገር ይልቅ ሂደትን ማክበር እና ለሱ ትልቅ ዋጋ መስጠት በጣም በጣም ለዚህ ሙያ ለእኛ ሙያ አስተዋጽኦ አለው ብዬ አስባለሁ። ከዛ ውጭ አሉ ምሳሌ የሚሆኑን ታላላቅ ሰዓሊዎች አሉ። የእነሱን ዳናቸውን መከተል እጅግ የተከበሩ አፈወርቅ ተክሌን የመሰሉ በስዕል ጥበብ ውስጥ የመጨረሻው ከፍታን ያሳዩን በብዙ ዘርፍ እነሱ አንጋፋ ሰዓሊዎችን ሌሎችም አሉ። የእነሱን መስመር ተከትሎ መሄድ በጣም ጠቃሚ ነው ብዬ አስባለሁ።
እጅግ በጣም አመሰግናለሁ ኃይሉ ክፍሌ፣ የስነ ጥበብ ባለሙያ ነህ፣ እንዲሁም ደግሞ በመምህርነት በርካታ ወጣቶችን እየቀረስክ ትገኛለህ። ስለነበረን አጭር ቆይታ እጅግ በጣም አመሰግናለሁ።
በጣም እግዚአብሔር ያክብርልኝ። ሰላም ሁኑልኝ።
ከጋቢና ቪኦኤ ጋር ናችሁ። በመቀጠል ወደ ትግራይ ክልል እናቀናለን። በክልሉ በቆየው ጦርነት ምክንያት ከዩኒቨርሲቲ መምህርነት ወደ መንገድ ላይ ስራ ለመግባት ስለተገደደች ወጣት ታሪክ ሙልጌታ ጽባ በመቀጠል ይነግረናል።
በአክሱም ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ክፍል መምህር የነበረችው ብርሃን ወልደ ገብርኤል በጦርነቱ ምክንያት ደሞዝ በመቋረጡ ለሁለት ዓመታት ደሞዝ አልተከፈላትም። ለእርሷና ለቤተሰቦቿ የዕለት ጉርስ ለማግኘት በመቀለ ከተማ ሐውዜን አደባባይ በየቀኑ ለምግብ የሚያገለግሉ ሽንኩርት፣ ድንች፣ ቲማቲም፣ ጎመንና ሌሎች በጋሪ የገፋች በመሸጥ ኑሮዋ ለማሸነፍ ትጣጣራለች።
ደሞዙ ከተቋረጠ በኋላ ገቢ ስለሌለን ግዴታ ገቢ ማግኛ መንገድ ደግሞ ብለን ያገኘነው የቀን ስራ የጉልት የሐስቤዛ አይነት ተነገር እሱ አይነት ስራ ነውና አማራጩ እሱ ነው ከተገኘ ብለን የጀመርነው።
ብርሃን በጋዜጠኝነትና ኮሙኒኬሽን ትምህርት የመጀመሪያ ዲግሪዋን ያገኘችው በ2004 ዓ.ም ነበር። ከዚያም ለሁለት ዓመታት መቀለ ውስጥ በሚገኝ አንድ ራዲዮ ጣቢያ በሪፖርተርነት ሰርታለች። በ2007 ዓ.ም ደግሞ በአክሱም ዩኒቨርሲቲ ማስተማር ስራ ጀመረች። በዚህ ስራ ላይ እያለችም በተመሳሳይ የትምህርት ዘርፍ ሁለተኛ ዲግሪዋን አግኝታለች። በወቅቱ የምታገኘው ገቢ በቂ እንደነበር ታስታውሳለች።
የታወቀ ነው ገቢ ምን ያህል እንደሆነ በወር ታውቃለህ። እንዴት አድርጌ ማኔጅ ላድርገው፣ የትኛዋ ብር የት ትግባ አይነት ነገር ነው የምትሰራው እንጂ የምታገኘው በየወሩ የታወቀ ነገር ነው።
በጦርነቱ ምክንያት ከ2013 ሰኔ ወር ጀምሮ ደሞዟ በመቋረጡ ምክንያት የእርሷም ሆነ የሶስት ዓመት ልጇን ህይወት ለመምራት እንደከበዳ ትናገራለች። ቢያንስ ለልጇ የተመጣጠነ ምግብ ለመስጠት የሚያስችላት አቅም ለመፍጠርም በየመንገዱ እየተዘዋወረች ቁሳቁሶች መሸጥ እንደጀመረች ታስረዳለች።
አመጋገቡ ላይ በጣም ወሳኝ ነው። ስለዚህ ገቢ ከሌለ ለሱም የምታቀርበው የተመጣጠነ ምግብ ከሌለ ይጨንቃልና ለሱም በጣም ታስባለህ፣ ለራስም ታስባለህ። እና እሱን ስናስብ ጠንክረን መስራት አለብን፣ የፈለገ ነገር ቢገኝ የሆነ ነገር መስራት አለብን ብለን ነው ተነስተን ያንን ስራ የጀመርነው ማለት ነው። ብዙ አይነት በሙያዬ ስራ ለመስራትም ሌላ አማራጭ እንደ ጋዜጠኛ መምህርትነቴ ሌላ የሚዲያ ስራዎችም ለመስራት ሞክሬያለሁ። ኤንጂኦ ላይ ለመስራት ሞክረናል፣ ግን ጊዜ ከመፍጀት ውጪ ምንም ጠብ የሚል ነገር አላገኘንም። እና በቃ በሙያችን ካላገኘን ጉልበታችን፣ ሀሳባችን አሳርፈን የሆነ ነገር የምናገኝበት ነገር ቢሆንስ ብለን አሰብን። ያው ቤዚክ ነገር ስለሆነ የአስቤዛ ነገር ደግሞ በየቀኑ ሰው ያገኛትን የሆነ ለምግብ ነው የሚያውለው። ቤዚክ ነገር ስለሆነ እሱ ላይ ቢሽ ይሻላል በሚል ነው ወደዛ የገባ ነው።
የየቀኑ ውሏም ስትናገር
11 ሰዓት እነሳለሁ። ከዛ ወደምገዛበት የምፈልገውን እቃ ወደምገዛበት ገበያ ሄዳለሁ። በእግር ነው በብዛት የሚሄደው መጀመሪያ አካባቢ። ከዛ ተመልሼ አስቤዛውን ይዤ በሶስት እግር ያላትን ትናት በሰው እጅ የምትገፋ በሱ እየገፋው ደግሞ በየቦታው በየአካባቢ እየዞርኩ እሸጣለሁ። ስራው አድካሚ ነው። በተለይ ጉልበት እንትን ይፈታተናል እና ያደክማል። ኮረኮንች አለ። የሆነ የኮብልስቶን አካባቢ ስትደርስ ያንን እንትን ስትገፋ ብዙ ነገር ቻሌንጅ አለው። ውሎ እሱን እየገፋ ውላለሁ። በብዛት ማታ 2 ሰዓት አቨሬጅ 2 ሰዓት ቤት ይገባለሁ ማለት ነው።
በቀን እስከ ስንት ብር ታገኛለች?
እንደየሁኔታው እንደየቀኑ ነው፣ ግን አቨሬጅ 200 በሚል እንያዝ።
ይህን ስራ መስራት ከጀመረች አንድ አመት ያስቆጠረችው መምህርት ብርሃን ባለቤቷም እገዛ እንደሚያደርግላት ትናገራለች። በጦርነቱ ጊዜ ይፈጥርባት የነበረውን ስጋት ለማትረሳው ትናገራለች።
የድሮን ድምጽ አለ እዚህ ጣለች። ድሮን ይባላል ሰው እንደዚህ እንትን ይላል። ከባድ ጊዜ ነበረ። በተለይ መጀመሪያ አካባቢ በጣም ያስፈራል። ቤት ካልነበርክ ወደ ቤት ለመሮጥ ነው የምትፈልገው። የትም ትጣል ብቻ ከቤተሰቦቼ ጋር ሆኜ የሆነ ነገር ልሆን ትላለህ፣ አብረን እንሆን አይነት ነገር ትላለህ። እና ከዛ ደግሞ በቃ እየሄድክ እየተለማመድከው ስትመጣ ደግሞ ሁሉም ይለመዳል አይነት ነገር እና እየተለማመድ ስትመጣ በቃ ትመጣለች። ድሮን የሆነ ቦታ ላይ ልትጥል ነው በቃ እኛ ጋር አልጣለችም። እሺ ማን ጎድታ ይሆን እሱን ትጨነቃለ። ብቻ ቻሌንጅንግ ነበር።
በየመንገዱ እየተዘዋወረች በምትሸጥበት ጊዜ የስራ ባልደረቦቿ እንደሚያገኟትና አስተያየትም እንደሚሰጧት ተናግራለች።
አብዛኛው አድናቆት የሚገልጽ ነው። በእርግጥ ሁኔታውም ስለሚያውቀው አንዳንዱ በአስቀድሞ ተረድቶት በቃ እሺ ጎበዝ፣ ኧረ አንቺ ጎበዝ ነሽ፣ እንኳንም ጀመርሽ፣ እኛለን እንጂ እንትን ምናምን የሚሉ አሉ። አንዳንዱ ደግሞ ትንሽ እንትን ይላል፣ ስለማይጠብቁት እንትን ይላለሁ። እኔም እረዳቸዋለሁ። ኢትስ ኦኬ ማለት ሊሆን ይችላል። አትጠብቀውም። ስራ ነው በርግጥ መማር ለዚህ ነው የሚጠቅመው። እኔ ተማርኩት የአስተሳሰብ ለውጥ ለማምጣትና ፕሮብለም ሶልቭ ለማድረግ ነው። ያ ካልሆነ ትምህርት ምን ዋጋ አለው? ችግር የማህበረሰብ ችግርም ሊሆን ይችላል የራስህም በግልህ የሚደርስብህን ችግርም ለመፍታት ካልጠቀመህ ትምህርት ምንም ዋጋ የለውም። እና ምንም ይሁን የሥራ ክቡርነት አውቀ የገጠመህን ችግር በየጊዜው እንዴት መፍታት አለብኝ የሚለው ያሰብ ተገቢውን መፍቴ የቻልከውን ያህል መፍቴ ማድረግ ጥሩ ነው ላለውና በቃ አንዳንዱ በጣም ያደንቃለው ጎበዝ ነሽ አርአያ ነሽ ምናምን ይላል ደስ ይለኛል። እኔ በቃ ሞራል በዛው ልክ ሞራል እጨምራለሁ። ከዛ ደግሞ ትንሽ ደንገጥ የሚልም ያጋጥማል ኦኬ ግን እኔም አልፈዋለሁ ይገባኛል እና እንደዚህ አይነት ስሜቶች አስተናግጃለሁ።
መምህርት ብርሃን ካሁን በፊት ታስተምርበት ወደ ነበረው አክሱም ዩኒቨርሲቲ ተመለሳ መስራት እንደምትናፍቅ የገለጸች ስትሆን ተስፋ የምታደርገውም አለም
አጠቃላይ የትግራይ ህዝብ ሰላም ሆኖ ማየት ፈልጋለሁ። ሁሉም ወደ ስራው ተመልሶ ደሞዝተኛውም ደሞዙ እየተቀበለ እኔም ደስ ብሎኝ ያም ወደውን ስራዬን እየሰራ እንፈልገውን ህይወት ለመኖር ለማለም ጊዜው ተጠብቀዋለሁ። በደንብ እስካሁን ደሞዝ አልተለቀቀም የሰራተኛ የፌደራልም የክልልም ስለዚህ እሱ ተለቆ ጥሩ ኑሮ እንደምንወደው አይነት ሙያ እየሰራው እንድኖር ተስፋ አደርጋለሁ። ህፃናት ደግሞ ወደ ትምህርት ገበታ ገብተው እንዲማሩ ስለዚህ የምወደው ሙያ ግዴታ ናፍቀዋለሁ ናስከመለስ ባጓለሁ ተመልሽ የምወደውን ሙያ ለእኔም ደስታ ይሰጠኛል። ከዛም የቻልኩትን ያህል ያቅሜን ያህል ጥሬ ደግሞ ጥሩ ዜጋ ለማፍራት ደግሞ ተስፋ አለኝ።
አሁን ያለው ሰላም ተጠናክሮ እንዲቀጥል ሁሉ በየዘርፉ ሊሰራ ይገባል ብላለች። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በመቀጠል ደግሞ ወጣት አርቲስቶች በፈጠራ ንግድ ላይ ከተሰማሩ ተቋማት ጋር ለማገናኘት እየተጠቀመ ያለ ፌስቲቫልን የተመለከተ ዘገባ የደንገረሙ ታሰማናለች።
በኬፕ ታውን ደቡብ አፍሪካ የተሰናዳው ዓለም አቀፉ የስነ ጥበብ አውደ ርዕይ በዓለም ዙሪያ በከፍተኛ ሁኔታ እየጨመረ በመጣው ስራ አጥነት ላይ አተኩሯል። በዓለም ዙሪያ ካሉ 10.2 ሚሊዮን ከሚሆኑ እድሜያቸው ከ15 እስከ 34 ካሉ ወጣቶች ውስጥ 4.6 ሚሊዮኑ ከስራ ገበታ ውጪ ናቸው። ይህንን የግድግዳ ላይ ስዕል ወይም ደግሞ ሚውራል የሚሰሩ አርቲስቶችም እንዴት ሊሸጡት እንደሚችሉ ምክረ ሐሳቦችን ከዚህ ዝግጅት አግኝተዋል። ስራ በመጥፋቱ የ22 ዓመቷ ሃኒም ዴቪድስ በጥበብ ስራዋ ላይ ከማተኮር ይልቅ ኢቨንትስ ማኔጅመንት ወይም ደግሞ የመርሃ ግብሮች አስተዳደር ወደ ማጥናት ፊቷን አዙራለች።
እንደ ሙሉ ጊዜ አርቲስት ለመስራት ያሰብኩበት ጊዜ ነበር። በተለይ ደግሞ የሁለተኛ ደረጃ ተማሪ ሳለሁ ህልሜ ነበር።
የሰአሊያን ስራ አስኪያጅ የሆነው ለቲስሚል ሞጂኬዝ ላይ ገበያ ማግኘት ከባድ እንደሆነ ይስማማል። ሰአሊያን ስኬታማ ለመሆንም ከጋለሪዎችና ከግለሰቦች ጋር ሊሰሩባቸው የሚችሏቸውን መንገዶች መቃኘትም አለባቸውም ይላል።
እንደዚያ መኖር የሚችሉ አርቲስቶች አሉ። ብዙዎቹ ግን በዚህ ሁኔታ መኖር አይችሉም። አሁን አንድ ስዕል ብትሸጥ ተከታዩን ደግሞ ከስድስት ወር በኋላ ነው ልትሸጥ የምትችለው። ኢኮኖሚውና የፈጠራ ኢንዱስትሪው ያለበት ሁኔታ ይሄው ነው።
ጆን ዋን በሚለው የጥበብ ስሙ የሚታወቀው ጆን አንድሩ ፔርሎ ውልደቱ በአሜሪካ ሲሆን ራሱን በኒውዮርክ ሃርለም ውስጥ አሳድጓል። በግድግዳ ላይ ስዕሎቹም በዓለም ዙሪያ አሉ ከሚባሉት መካከል ቀዳሚው ነው። ስራዎቹም በ100,000 ዶላሮች ይሸጣሉ። ጆን ዋን አርቲስቶች ለሚሰሩት ስራ ዋጋ ሊሰጡት ይገባል ይላል።
ለሰዎች ደስታን፣ ፍስሐና ነጻነትን አቀርብ ነበረ። የምሰራው ነገር ላይ እምነት ስለነበራቸው ትከሻዬን ቸብቸብ ከማድረግና በጣታቸው አበጀህ ብቻ ብሎ ከማለፍ እኔን መርዳት ነበረባቸው።
የዚህ መርሃ ግብር አዘጋጆች ይሄ ፌስቲቫል አርቲስቶች እርስ በርስ ግንኙነታቸውን እንዲገነቡ ስራ የሚያገኙበትና የሚመካከሩበት ስፍራ ሆኗል ይላሉ። አሌክዛንደር ቴልማን የባዝ አርት አጋር መስራች ነው።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።